ምናልባት መሆናችንም አንተ ግን ስለምጠብቀን ስለምታድነን እናመሰግናሃለን። በጣም አድርገን እናመሰግናሃለን። ሁላችንም በየጊዜው ከብዙ አደጋ ስለምጠብቀን ዛሬ ደግሞ የአንተን ማንነት ትንሽ እንድንመለከት ስለሰጠህን እናመሰግናለን። ጌታሆይና ማከራችን ሁን፣ ቁጥራችንን አጠናቅብን፣ ቃልን አስተምረን፣ ቃልን ተናገር። ስለሰጠህን ጊዜ እናመሰግናለን። በጌታ በኢየሱስ ክርስቶስ ስም አሜን አሜን። የዛሬው ትምህርታችን ያው የክርስቶስ መስቀል በሚለው ትልቅ ርዕስ ስር የክርስቶስ መስቀል የእግዚአብሔርን ማንነት ያየንበት የሚል ነው። ባለፈው ሳምንት የተመለከትነው
እግዚአብሔር ነውና
የተኛውን የዛሬው ትምህርት ስር የእግዚአብሔር ማንነት የምናየው እግዚአብሔር ጻድቅ ፈራጅነት ጃስቲስ የእሱን ጃስቲስ ስንመለከት ነው። ከጥሎ ሶስተኛው ዛሬ ከበር የምናደርገው አይመስለኝም፣ በሳምንት አሳልፈዋለሁ። እግዚአብሔር አፍቃሪያችን መሆኑን እግዚአብሔር ለመናው ፍቅር መሆኑ እንዳለን። አራተኛው ደግሞ በሚቀጥለው ሳምንት እግዚአብሔር ጥበብና ኃይል እንዳለ። እነዚህ አራት ነገሮች አስፈላጊ ናቸው እግዚአብሔርን ማንነት ለማወቅ፣ ክብሩን ማየት አለብን፣ ቅድስናውን ጻድቅ መሆኑን ማየት አለብን፣ ፍቅር መሆኑን ማየት አለብን፣ ጠቢብና ኃያል መሆኑን ደግሞ ማየት አለብን። እዚህ ወደ መጀመሪያው ነጥብ የእግዚአብሔር ክብር። በቅድሚያ እግዚአብሔር ክብሩን በፈጠረው ዓለምና በመረጣቸው ሕዝብ በእስራኤል አማካኝነት ገለጸ። ይህንን በብሉይ ኪዳን ታነባላችሁ። የታየሩት እንኳ ስለ ሞቱ ሲናገር በአዲስ ኪዳን ውስጥ በዚያ በክርስቶስ መሞት በወልድ መሞት አብ እንደሚከብር ተናግሯል። ልጁም ደግሞ ወልድም እንደሱ እንደሚከብር ተናግሯል። በብሉይ ኪዳን ግን ያየነው እግዚአብሔር በፍጥረትና በታሪክ ሂደት ክብሩን ገለጠ። በእጁ በፈጠረው ስራ ዋጃ ደግሞ በእስራኤል ታሪክ የእስራኤልን ታሪክ ስትመለከቱ ከበስተጀርባ እግዚአብሔርን ምንነት ታያላችሁ። ይህ አድርጎ አንድ ሰው መርጦ ከአንድ ሰው አንድ ቤተሰብ ከአንድ ቤተሰብ ደግሞ ነገድ ከነገድ ደግሞ አውጥቶ ያንን ህዝብ አንድ ኔሽን አንድ መንግስት ማቋቋሙ ያን ህዝብ ደግሞ ከምድረ ግብፅ አውጥቶ ዋጅቶ እንዴት ወደ ምድረ ከነዓን እንዳደረሳቸው ከዛም ደግሞ በሄዱበት በተበተኑበት ሀገር ሁሉ አብሯቸው ሆኖ ቃል ኪዳኑን አክብሮ መሲሁ ከነሱ እንዲወለድ ማድረጉ አስደናቂ ነገር ነው። የእግዚአብሔርን ታላቅነት ይገልጽልናል። ሰማያት ሁሉ በእግዚአብሔር ክብር ተሞሉ። በገሊላ ክፍለ ሀገር ተራሮች ላይ የሚበቅለው ሳር ሳይቀር የአንኳ ሳር ከሰሎሞን ክብር የበለጠ መዋቡን ጌታችን ተናግሯል። ሳሩ እንዲህ ካማረ ሳሩን እስ የፈጠረው ምን ያህል ያምር ምላለ። እንዲሁም እስራኤልን በመጀመሪያ ከግብፅ እንደዋጀ እናነባለን። ከግብፅ ብቻ አይደለም እስራኤልን የዋቸው፣ ከብዙ ዓመታት በኋላ ከብዙ ዘመን በኋላ ደግሞ ግብፅም ለሁለተኛ ጊዜ ከባቢሎን ነው የዋቸው። ከባቢሎን በእነዚህ ደግሞ ባለፉት ጥቂት ዓመታት መቶ ዓመት እኮ በማይሞላ ጊዜ ውስጥ እስራኤልን ከዓለም ሁሉ ዋጅቶ የራሳቸውን መንግስት እንዲያቋቁሙ ማድረጉን እግዚአብሔርን ስናይ እናደንቃለን። እስራኤልን ምንጊዜም አይጥላትም፣ ምንጊዜም እግዚአብሔር አይጥላትም። በታሪክ እየደጋገመ እየዋጀ እያዳነ እየጠበቀ ለብዙ ድንቅ ነገር አቆይቷታል። እስራኤልን ከግብፅና ከባቢሎን በዋጀ ጊዜ በእነዛ ቦታዎች ሁሉ ክብሩን አስደናቂ በሆነ መንገድ ለእናንተም እሺ ካለው በእናንተና በእኔ ክብሩን ለመግለጽ አምላካችን ተዘጋጅቷል። ክብሩን ለመግለጽ እግዚአብሔር ይፈልጋል። አዲስ ኪዳን ውስጥ ስንገባ እግዚአብሔር ክብሩን በክርስቶስ በኩል እንደገለጸ ይናገራል። በዚያ በተራራ ላይ በተገለጠበት ጊዜ ኤልያስና ሙሴን ይዞ ውበቱ እንደ ብርሃን እንዳበራ ልብሱ ሁሉ እንደ ተብለጨለጨ ስፍራውን ደመና እንደሞላው ድምፅም እንደተሰማ እናነባለን። በዚያ ስፍራ የእግዚአብሔር ክብር ደመና ተገለጠ። ወደፊትም ጌታችን ተመልሶ ሲመጣ ክብሩን በይበልጥ የምናይበት ዘመን ይመጣል። ያም ተስፋችን ነው። በዮሐንስ ወንጌል ምዕራፍ አንድ እንደምናየው ደግሞ በነዛ ባደረጋቸው ተአምራቶች እነዛን ተአምራቶች እነዛን ምልክቶች ሲፈጽም እግዚአብሔር በዚያ ክብሩ እንደገለጠ እናያለን። በቃና ዘገሊላ እንኳን የመጀመሪያውን ተአምር ሲሰራ ውሃውን ወደ ወይን ወደ ጠጅ ሲለውጥ በዚያ ክብሩን እንደገለጠ እንመለከታለን። ከሁሉ በላይ ግን እግዚአብሔር ክብሩን እንዴት ነው የገለጠው ብንል ራሱን ዝቅ በማድረጉ ትህትናን በመልበሱ እግዚአብሔር ክብሩን አሳይ። በሰው አነጋገር ይህ ሞኝነት አነጋገር ይመስላል። እግዚአብሔር ራሱን ዝቅ ሲያደርግ በክርስቶስ ኢየሱስ ስጋ ለብሶ ሲገለጥ ክብሩን መግለጹ ነው። እንደ ሰው አነጋገር አይደለም። በመስቀል ላይ ሲሰቀል ሲተፋበት ሲያንገላቱት ጢሙን ሄደው ሲቦጭቁ ከፊቱ ላይ ያን ሁሉ መከራ ሲያሳዩ በሰው አስተሳሰብ ያዋረዱት መስሏቸው ነበር። እግዚአብሔር ግን በዚያ ምክንያት ስላደረገው ውጤት ዓለምን ያዳነበት እናንተና እኔ የተዋጀበት ምክንያት ሁኔታ ድርጊት ስለነበረ ወገኖች የሚገርም ነገር ነው። እግዚአብሔር ከበረ። እግዚአብሔር ከበረ። ለሰው ደግ ስትሰሩ ትከብራላችሁ። የሚያዋርድም ነገር ብትሰሩ ትከብራላችሁ። ራሳችሁን ዝቅ አድርጋችሁ እንደ ክርስቶስ እንደ ባሪያ የባሪያን መልክ ስትይዙ ትከብራላችሁ እንጂ አትዋረዱ። ይህንን ክርስቲያኖች አጥብቀን ልንረዳ ወገኖች ይገባል። ክርስቶስ በመስቀል ላይ ከበረ፣ ከፍ አለ። የእግዚአብሔርን ታላቅነት በመስቀል ላይ ነው ያየነው። አዎ ለዓለም ሲሞት፣ ለሰዎች ሲሞት፣ ለኃጢአተኞች ሲማልድ በእውነትም እግዚአብሔር ታላቅ ነው። ሰዎች ናቸው ትንሽ የሰደቡት፣ የቀለጡበት፣ ያፌዙበት፣ በብር የሸጡት። በዚያ ስፍራ ቆመው ያላግጡበት የነበሩት ዳኛ ነን ብለው እግዚአብሔር ላይ ፍርድ ወንበር ላይ የተቀመጡት፣ ካህናት ነን ተቆርቋሪ ነን ለቅድስና ብለው በሐሰት የከሰሱት ወራዶች እነሱ ናቸው። ወራዶች እነሱ ናቸው። ዛሬም ክርስቶስን የሚንቅ ሁሉ ወራዳ አይረዳው እንጂ ወራዳ ክርስቶስን የሚክቡት ሰዎች ሁሉ ክርስቶስን የሚክዱት ማለት ነው። የሚክዱት ሰዎች ሁሉ ምስራቅ የሚሆኑ ምዕራብ ወራቶች ናቸው። ክርስቶስን የምታከብር ነፍስ ግን ያቺ ነፍስ የከበረች ነው። ዮሐንስ ወንጌል ምዕራፍ አንድ ቁጥር 14 ላይ ሁላችሁ ብታውቁት ጥቅስ አስደናቂ ጥቅስ እናነባለን። የዮሐንስ ወንጌል ምዕራፍ አንድ ቁጥር 14 ቃልም ስጋ ሆነ ይላል። ቃልም ስጋ ሆነ፣ ቃልም ስጋ ሆነ፣ ጸጋንና እውነትንም ተሞልቶ በእኛ አደረ። አንድ ልጅም ከአባቱ ዘንድ እንዳለው ክብር የሆነው ክብሩን አየንላቸዋል። ይኸውላችሁ ክርስቶስ ሰው በመሆኑ የአብን ክብር አሳየን፣ እሱም ከበረ። አንድ ልጅም ከአባቱ ዘንድ እንዳለው ክብር የሆነው ክብሩን አየን። ቃል ስጋ ሲሆን እግዚአብሔር ከበረ እንጂ አልተዋለ። በዚያ በማደሪያ ድንኳን ተገልጦ የነበረው ግርማ ሞገስ በክርስቶስ ኢየሱስ መከሰቱ ይገርማል። ይህ ዮሐንስ ወንጌል 14 ላይ ጸጋና እውነትን ተሞልቶ በእኛ አደረ። አደረ የሚለው ቃል በግሪኩ ድንኳንን የሚጠቅስ ቃል ነው። በእኛ አደረ ሲል በእኛ ድንኳን ሰራ ነው የሚለው የግሪኩ ቃል ኤስኬኖሰን። በእኛ ድንኳን ሰራ ምንድነው የሚለው? በብሉይ ዘመን ያ ድንኳኑ ተሰርቶ ሲያልቅ ጭስ እና ደመና እንደሞላው ብርሃን እግዚአብሔር ብርሃን በዛ ስፍራ እንዳበራ፣ እንደዚሁም ሶሎሞን ቤተ መቅደሱ ሰርቶ ሲጨርስ በዚያም ስፍራ ጭስ እና ብርሃን እንደሞላው እግዚአብሔር እንደከበረ፣ እንደዚሁም በእኛ ድንኳን ሰራ የእግዚአብሔር ልጅ በእኛ ውስጥ ድንኳን ሲሰራ እንደኛ እኛ እንደምንኖርበት ድንኳን ሰርቶ መጥቶ እኛ መሀል ሲኖር በብሉይ ኪዳን የታየውን ግርማ እናያለን። አስደናቂ ነገር፣ አስደናቂ ነገር ያ ድንኳን በኢየሱስ ክርስቶስ መገለጡ መከሰቱ ያስደንቃል። ኢየሱስ በመስቀል ላይ እንኳ ሲሞት ከፍ ከፍ አለ የሚል ቃል እናነባለን። ኢየሱስ ከፍ ከፍ አለ፣ ከፍ ከፍ አለ፣ በመስቀል ላይ ከፍ ከፍ አለ፣ ተከበረ ማለት ነው። ሰው ሁሉ ውርደት ነው የሚለውን መስቀል ለክርስቶስ ግን የክብር ስፍራ ሆነ። በመስቀሉ ላይ አብና ወልድ ሲገለጡ እናያለን። አብና ወልድ በመስቀሉ ላይ ሲከሰቱ እናያለን። ፍቅር ራሱን ትሁት አድርጎ ራሱ ሲሰጥ እናያለን። የዚያም የፍቅር ቅድስና ኃጢአትን ጠልቶ እንደ በግ ተሰዋ። በዚያም ስፍራ የእግዚአብሔር ደግነት ተገለጠ። ጸጋውንና እግዚአብሔር ደግሞ ጥፋተኛውን አዳኝነት ይህንን ይናገራል። ጳውሎስ ትኩረት የሚሰጠው እዚህ ላይ ነው። እግዚአብሔር ራሱ ጻድቅ ነው፣ ኃጢአተኛውን ደግሞ ጻድቅ አድርጓል። ስለዚህ የእግዚአብሔር ታላቅነት እዚህ ላይ ነው ይላል ሐዋርያው ጳውሎስ። በራዕይ ቁጥር 8 ላይ ደግሞ ነገር ግን ገና ኃጢአተኞች ሳለን ክርስቶስ ስለኛ ሞቷልና እግዚአብሔር በእኛ ያለውን የራሱን ፍቅር ያስረዳል ይላል። ያወጣችሁ ገና ኃጢአተኞች ሳለን ክርስቶስ ስለኛ ሞቷልና እግዚአብሔር ለእኛ ያለውን የራሱን ፍቅር ያስረዳል። የእግዚአብሔርን ታላቅነት ብድና ታላችሁ ለኃጢአተኛ ገና ኃጢአተኛ ሳለን ለሰው ልጅ የሞተለት ይህን ነው እንግዲህ ጳውሎስ ትኩረት የሚሰጠው። እና የእግዚአብሔር ታላቅነት ክብሩን እናያለን። ክብሩ ታላቅነቱን ያሳያል። ሁለተኛው ነጥብ የእግዚአብሔር ጳውሎስ የተናገረው ነው የእግዚአብሔር ጥብቅና ፍርድ ቅን ፈራጅ መሆኑ የእግዚአብሔርን ታላቅነት ያሳያል። ቅን ፈራጅ እግዚአብሔር ቅን ፈራጅ መሆኑን ሰዎች ለዘመናት የተጠራጠሩትና ብዙ የተወያዩበት ጉዳይ ነው። እግዚአብሔር ብዙ ሰዎች እግዚአብሔር ጻድቅ አይደለም፣ ትክክል አይሰራም፣ እግዚአብሔር ቢኖር ለምን እንዲህ ይሆናል፣ እግዚአብሔር ባይኖር ነው እንጂ እንዲህ የሆነው እያሉ በእግዚአብሔር ላይ ፍርድ ለመጣል ይሞክራሉ። ብዙዎቻችንም ስንበሳጭ ስናዝን ነገሮች እንዳላሰብናቸው ሲሆኑ እንዲህ አይነቱን ቅሬታ አሰምተናል። ነገር ግን እግዚአብሔር ቅን ፈራጅ የሚሰራውን ያውቃል። ዛሬ ሊታከል ቢታገስ እግዚአብሔር መንገድ የሄደ እንዳይመስላችሁ ያያል። ዛሬ ነገሮች እንዳልፈለግናቸው ባይሆኑ፣ ነገሮች በትክክል መንገድ ባይሄዱ እግዚአብሔር አሁንም አልረሳ። በዘፍጥረት 18 ላይ አብርሃም ራሱ እግዚአብሔር ሰዶምና ጎሞራን አጠፋለሁ ባለ ጊዜ አንድ ጥያቄ ጠይቆታል። አብርሃም እግዚአብሔርን እንዲያለው የምድር ሁሉ ፈራጅ በግን ፍርድ አይፈጽምን ብሎ እግዚአብሔር ይጠይቃል። እንዴት ሰዶምና ጎሞራን ታጠፋል? እንዴት አንተ የምድር ሁሉ ፈራጅ ነህ፣ ታዲያ እንዴት ቅንነት ከአንተ ጋር ይጥፋ ብሎ እግዚአብሔርን ሲያነጋግር አብርሃም ናት። ይዘው ደግሞ የመሰለ ነገር ያቀርባል። ምነው ክፉዎች ሲደላቸው፣ ክፉዎች ሲያምርባቸው፣ ክፉዎች ሲንዘላቀቁ፣ ክፉዎች ሲስቁ ለምንድን ነው ጻድቃን የሚያለቅሱ? አንተ ቅን ፈራጅ ከሆንክ፣ አንተ ቸል ካላልክ ለምን እንደዚህ ሆነ? ኢዮብ ያንን ጥያቄ ይጠይቃል። በዘመናቱም ሰዎች የጠየቁት ጥያቄ ነው። ነገር ግን እግዚአብሔር ዛሬ እኛ እንዳሰብነው ሲሰራ ባናየው እግዚአብሔር ቅን ፈራጅ መሆኑን አትዘንጉ። ይዘገያል እንጂ መሬት ጠባ አትልም። ያ በደል አንድ ቀን ይካሳል። ያ ጥፋት አንድ ቀን ፍርድ ያገኛል። ሰዎች እንዲሁ ተረግጠው አይቀሩም። በግብ ተገድለው መሬት ውስጥ ተጥለው አይቀሩም። የተቀበሩበት ቦታ ሳይታወቅ የቀሩ ሰዎች አሉ። جاوی زمینو دیدر برونو زمانو سیدر جزدیان خودو درمو پردیسات آلی چن جاوی چند بای عیدد نزی منو کبوچی یتندلا ککو آن کان گیچند کانو یادنانو زن برو جاوی بچکون بیوستی جا بچکون ሁሉ ነገር ገና የመጨረሻ ፍርዳ ተሰጠው። ሁሉ ነገር ኋላ ነው ዋጋውን የሚያገኝ። አንደኛ ነጥብ። ሁለተኛ በአዲስ ኪዳን ዘመን የምንኖር ክርስቲያኖች በቀራንዮው የተፈጸመውን በኃጢአት ላይ የተበየነውን ፍርድ ማየት እንችላለን። ቀላል እኛ ወደኋላ ነው የምናየው። ቀራንዮው በቀራንዮው ዘመን የተደረገው ዛሬ ማየት ይችላለን። ለምንድን ነው ክርስቶስ መስቀል ላይ የሞተው? በግፍ ምክንያት፣ በበደል ምክንያት፣ በሰው ኃጢአተኝነት ምክንያት ክርስቶስ ዝም አላለም። ያንን ቅጣቱን ራሱ ላይ ተቀበለ። በኃጢአት ላይ ፍርድ የበየነው የተበየነ ሁሉ ክርስቶስ ላይ ነው ያረፈው። የእነ ጲላጦስ ኃጢአት ሁሉ ክርስቶስ በበኩሉ ተግባሩን ፈጽሞላቸዋል። እነሱ እንዲሄዱ ይችላሉ። የእነ ሄሮድስ ግፍ ሁሉ ኢየሱስ ላይ ያረፈው፣ የሮማ መንግስት ግፍ፣ የእነ ሂትለር ግፍ፣ የእነ ጆዘፍ ስታሊን ግፍ፣ የእነ ማኦ ሴቱንግ ግፍ ያማገረ ይብታራቸው ከዚህ በለጠ ሊስታ እነሆ እነዚህ አዳነቶች ይከሰታሉ። ሁልጊዜ ባለጸግነታቸውን ያበዛሉ። እኔም እንዲህ አልኩ ያል በሆኑ ልቤን በከንቱ አልሰደኩ፣ እጆቼን በንጽህና በከንቱ አጠብኩ። ምን ጠቀመኝ ቅዱስ መሆኔ? ምን ጠቀመኝ እግዚአብሔርን ማክበሬ ነው የሚለው። ሁልጊዜ መተገረፍ ሆንኩ። መሰደቤም በማለዳ ነው። እነሆ እንደዚህ ብዬ ብናገር ኖሮ የልጆችን ትውልድ በበደልኩ ነበር። አውቅም ዘንድ አሰብኩ። ልብ በሉ ሲል አዳም አውቅም ዘንድ አሰብኩ። ይህ ግን በፊቴ ችግር ነበረ። ወደ እግዚአብሔር መቅደስ እስክገባ ድረስ ፍጻሜያቸውንም እስካስተውል ድረስ በጨርሰው አምስተኝ ደስ ይለኛል። ግን ጊዜ ይፈጃል። ልብ በሉ አይነ ወደ እግዚአብሔር መቅደስ እስክገባ ድረስ ቁጥር 17 ፍጻሜያቸውንም እስካስተውል ድረስ የሰውን ፍጻሜ የዓለምን ፍርድ የምታውስ ወደ እግዚአብሔር መቅደስ ስትገቡ ነው። ወደ ቀራንዮ ስትመለከቱ ነው የሰውን ፍጻሜ የምታውቁ። ያንን ካላያችሁ እውነትን አላያችሁም ማለት ነው። ወደ እግዚአብሔር መቅደስ ስትቀርቡ ሰላማችሁ ከእግዚአብሔር ጋር ሲሆን፣ ማስተዋላችሁ ከእግዚአብሔር ጋር ሲሆን፣ ድላችሁ ከእግዚአብሔር ጋር ሲሆን፣ ያን ጊዜ እውነቱን ትረዳላችሁ። ዛሬ አለው የሚል ሁሉ በዘረፋ የከበረ ሁሉ ነገ ጠዋት ባለ ዕዳ ይሆናል። ለዛም ቅድም እንዳልኩት በቀራንዮ ላይ ተከፍሎ ነበር። ለዚያ ሁሉ ነገሌ የምትላቸው ሁሉ ቀራንዮ የሚመለከቱ ተከፍሎላቸዋል። ቀራንዮን ካልተመለከቱ ግን አሁንም ዋጋውን ይከፍላል። እነሱ ናቸው። ስለዚህ ነው ዳዊት ወደ መቅደሱ እስክገባ ድረስ ምንም አልገባኝም ነበር ብሎ አስደናቂ ቃል ነገር። ወደ አዲስ ኪዳንም ስትሄዱ የመጨረሻ መልስ እንዳለ ይነገራል። በሐዋርያ ስራ ላይ እርሱ እግዚአብሔር በወሰነው ሰው በኩል በሁሉም ነገር ላይ እንደሚፈርድ እግዚአብሔር ቀን ወስኗል ይላል። ይድገምላችሁ በአንድ ኪዳን ስጻፈውን ብዙ ጥቅስ ነው፣ ግን ይህንን ረግሼ አልፋለሁ። በአንድ ኪዳን ውስጥ የመጨረሻ ፍርድ እንዳለ ይናገራል። እርሱ እግዚአብሔር በወሰነው ሰው በኩል ያ ሰው ኢየሱስ ነው። በእርሱ በኩል በሁሉም ነገር ላይ እንደሚፈርድ እግዚአብሔር ቀን ወስኗል። ሐዋርያት 17:30-31 ሮሜ 2:4 ሁለተኛ ጴጥሮስ 3:3-9 ስለዚህ ምነው እግዚአብሔር ዝም አለ አትበሉ። ቀኑ አልመሸም፣ ግን አላለቀም። እየተከማቸ ነው። ወንጀሉ እየተከማቸ፣ ኃጢአቱ እየተደመረ ያ ቀን ግን ሲሞላ በፊቱም አይቆማል። ያ ቀን ሲሞላ በፊቱም አይቆማል። በዛን ጊዜ ነው ሁሉም ፊት ወድቀው የሚሰግዱት። ተራሮችን ደብቁን ደብቁን የሚሉት ምድርን ምነው በዋትሽን የሚሏት በዚያን ጊዜ ነው። ነገስታት ሁሉ አክሊላቸውን አምጥተው በእግሩ ስር የሚያስቀምጡት። አዎ ዘመን ለእናንተ ለእኔ ረዥም ነው። ሞት አመት ረዥም ነው ለእኛ፣ ለእግዚአብሔር ግን ደቂቃ ናት። ስለዚህ እነኝ ጥቂት ደቂቃዎች ካለፉ በኋላ ፍርድ ይሆናል። እንግዲህ ምንም እንኳ ሰዓትን ሳይቀጣ ቢያንስ እንኳ ምንም እንኳ በመስቀል ላይ ይቆድ ነው ዛሬ ደግሞ ሳይቀጣ ቢያን ሰዎች ይድኑ ዘንድ ተስፋ ለመስጠት እድል ለመስጠት ነው። ሰዎች እንዲድኑ እድል ለመስጠት ነው። ስለዚህ በሚታገሰው እናንተ እና እኔ እኛ ሳሌ ሆነቶ ደግቶ ቆም ነው እኛ አልበደለም። በአንድ የበደለ ሰው በሁሉ አልበደለም። ለምንድነው እኛንስ ዝም የሚለን? ክርስቲያንንስ ለምንድነው ዝም የሚለው? ቤተ ክርስቲያንን ለምንድነው ዝም የሚለው? መሪዎችን ለምንድነው ዝም የሚላቸው? ሁሉም ይድኑ ዘንድ እግዚአብሔር ስለሚወድ ክፋታቸውን ሁሉ ቀራንዮ አላያየ በቀራንዮ አይን እያየ ነው። አንተን ሲያይ ከነጥፋት አንቺን ሲያይ ከነጥፋት አንቺን ያይና እጁን እንዳያነሳ ቀራንዮ ያያል። በቀራንዮ አምናለች ስለዚህ ይልና እጁን ይመልሳል። ሃሌሉያ። እኔን ያይና ዮሐንስ በቀራንዮ አምኗል። ምንም እንኳ እሱ ተገቢ ሰው ባይሆን በቀራንዮ የሞተው ተገቢ ነው። ዮሐንስ ያለበት እግዚአብሔር እንደኔ ያለውን ኃጢአተኛ ለምን እንዲህ ይወዳል ነው። ሃሌሉያ። ይሄ ነው ትክክለኛ ጥያቄ። እግዚአብሔር ሆይ ለምን እኔን እንዲወደድከኝ? ለምን ለእኔ እንደዚህ እንቅፋት ጣልከኝ? እንዴት ነው እኔን እንደዚህ የባረከኝ? እኔም እኮ ከማንም አልሻልም። ለምን ይገባል? እግዚአብሔር ክፉን ነገር ወደ ዓለም እንዲገባ ለምን ይፈቅዳል? በማለት ፈንታ እግዚአብሔር እንደኔ ያለውን ኃጢአተኛ ለምን እንዲህ ይወዳል? ትክክለኛው ጥያቄ ይሄ ነው። ይህንን ስላደረገ እግዚአብሔር ታላቅ ነው። አዎ የቀራነው መስቀል ብዙ ነገር ይናገራል። ባለፈው ሳምንት ያየነው ትልቁ ነጥብ ለኃጢአተኛው መዳንን አመጣ። በዛሬ ምሽት ደግሞ ያየነው ትልቁ ነጥብ እግዚአብሔር ማን እንደሆነ ገለጠልን። በሚቀጥለው ሳምንት ደግሞ በጣም አስደናቂ መልዕክት ይዤላችሁ እመጣለሁ። ያ ደግሞ ሶስተኛው በቀራንዮ መስቀል የተፈጸመው ቪክትሪ ማግኘታችን፣ ክፋት መሸነፉ፣ የጨለማ ኃይላት ሁሉ መውደማቸው። ዛሬ ከዚያ በዚህ ብቅ ብሎ ያድሩ እንዳይመስላችሁ የሶስተኛው ዓለም ጦርነት ድል በታወጀ ጊዜ ቪክትሪ ደይ የሚባል ነበር። ቪክትሪ ደይ ሲታወጅ እስከርሚሽ ነበረ በየቦታው፣ በፓሪስ በየቦታው፣ በጀርመንም ውስጥ በምንም ሀገር ውጊያ ነበር። ትንሽ ከዛ አልፎ ክሽ ነበር፣ ጥይት ተኮስ ነበር። ከዛም ከዚህ እንደውም ያልሰማው የጃፓን ወታደር በዚህ በፋሪስት በረሃውን 60 ዓመት ሙሉ እንደተደበቀ በቅርብ ይነገር ነበር። ሁለተኛው ዓለም ጦርነት ማለቁን ጃፓኖች መውደማቸውን ያልሰማ አንድ የጃፓን ወታደር እዛ አይላንድ ውስጥ 60 ዓመት ድረስ ጦርነቱ የሚካሄድ መስሎት እሱም እዛ ድርሻውን ያካሄድ ነበር ይባላል። እንደዚህ ነው። ሰይጣን አልሰማም። ሰይጣን ቀራኒዮ መፈጸሙን አልሰማም።